የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አሌክስ ስንደርስ ነው መኪና ሁሉ እየተመለሰ የነበረው። በዛ ላይ ማንጓጠጥ አለ፣ መማታት አለ። በዛ ላይ ሹፌሩን አንድ ይመልሳለሁ እንትን ምትል ከሆነ ሌላ ነገር እንዳይመጣ ነግሬሃለሁ። ዝቶበን ሁሉ ነው የመለሰው።
ከአማራ ክልል የሚመጡ ተጓዦች በየጊዜው ወደ አዲስ አበባ ከተማ ለመግባት የሚያጋጥማቸውን እንግልት አስመልክቶ መፍትሄ እንዲፈለግ ከጠየቁበት የተወሰደ ነው። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል። ዳግም በአገረሸው ጦርነት ሳቢያ ከሰሜን ወሎ ዞን ቆቦና አካባቢው ተፈናቅለው የነበሩ ዜጎች ወደ የቀያቸው እየተመለሱ መሆናቸውን ተናገሩ። የዚህም ዝርዝር ደርሶናል፣ በዕለቱ አቢይ ርዕስ ይቀርባል። ማክሰኞ መስከረም 24 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዕለቱ ዜና አቅራቢ እንግዱ ወልዴ ነው። አቀናባሪያችን ብርሃን ኃይሉ፣ ፓትሪክ ቢያ ለምህንድስናው ተሰይሟል። እኔ አስተናጋጃችሁ አሉላ ከበደ ነኝ። ከልዩ ልዩ ዝግጅቶች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። ዳግም በአገረሸው ጦርነት ምክንያት ከሰሜን ወሎ ዞን ቆቦና አካባቢው የተፈናቀሉ ዜጎች ወደ የአካባቢያቸው እየተመለሱ መሆኑን ገለጹ። ዛሬ ከሰዓት ወደ ቀያቸው በጉዞ ላይ መሆናቸውን የገለጹ አንድ የአካባቢው ነዋሪ ለአሜሪካ ድምፅ በስልክ እንደተናገሩት በተደባላለቀ ስሜት ውስጥ ሆነው በመመለስ ላይ መሆናቸውን ተናግረዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አለሙ ይመር በሰጡት ማብራሪያ ደግሞ ተመዝግበው በመጠለያዎች ውስጥ ይገኛሉ ያሏቸውን ከ150,000 በላይ ተፈናቃዮች ከነገ ጀምሮ ወደ ቀያቸው ለመመለስ ዝግጅት እየተደረገ ነው ብለዋል። ተፈናቃዮቹ መመለስ የጀመሩት ህወሓት ተቆጣጥሯቸው ከቆየባቸው የአማራ ክልል ሰሜን ወሎ አካባቢዎች መውጣቱ ከተነገረ በኋላ ነው። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ አየር ኃይሎች በአዲ ዳሮ የምዕራብ ትግራይ ተፈናቃዮችን ኢላማ ያደረገ የድሮን ጥቃት ፈጽመዋል ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ከሰዋል። ለዚህ ክስ ከኢትዮጵያም ይሁን ከኤርትራ መንግስት በኩል እስካሁን የተሰጠ ምላሽ የለም። በተያያዘ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰሜን ኢትዮጵያው ጦርነት ጉዳይ ከኬንያው ፕሬዝደንት ዊልያም ሩቶ ጋር መወያየታቸው ተገልጿል። አድማጮች፣ በዚህ ርዕሰ ጉዳይ ላይ ሰፋ ያለ ዘገባ በአብይ ርዕሳችን ክፍለ ጊዜ ይኖረናል። ሰሜን ኮሪያ ለጊዜው አይነቱ በውል ያልታወቀ መካከለኛ ርቀት ባሊስቲክ ሚሳይል በጃፓን አናት ላይ አስፈንጥራለች። ቶኪዮ በሁለት የሰሜን ግዛት ያሉ አንዳንድ ዜጎቿን ለጥንቃቄ ለማስወጣት ተገድዳለች። ለዓመታት ያልታየ ጸብ አጫሪነት ነው ተብሏል። የጃፓን የመከላከያ ሚኒስትር ያሱካዙ ሐማዳ እንደሚሉት ሚሳኤሉ ለአንድ ደቂቃ ወይም ለ4600 ኪሎ ሜትር ያህል በጃፓን ሰማይ ላይ ከበረረ በኋላ ከጃፓን በስተ ምስራቅ 3200 ኪሎ ሜትር ርቀት ላይ ሰላማዊ ውቅያኖስ ውስጥ አርፏል። የጃፓኑ የካቢኔ ጸሐፊ ሂሮካዙ ማትሱሩ በበኩላቸው ሚሳኤሉ በአገሪቱ አቆጣጠር ዛሬ ጠዋት 7 ሰዓት ከ22 ደቂቃ ላይ ተተኩሶ በሰላማዊ ውቅያኖስ የጃፓን ልዩ የኢኮኖሚ ዞን ተብሎ በሚጠራው የውሃ አካል ላይ ከ22 ደቂቃ በኋላ አርፏል። ዛሬ የመንበረ ሥልጣናቸውን አንደኛ ዓመት ያከበሩት የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ የሚሳኤሉን ጨፋውን አውግዘዋል። ሰሜን ኮሪያ ባለፉት 10 ቀናት ውስጥ 5 ጊዜ የሚሳይል ሙከራ ያደረገች ሲሆን ከዚህ በፊት በ2017 2 ሙከራዎች በጃፓን ግዛት በኩል ስታደርግ ዜጎች እንዲጠለሉ ማስጠንቀቂያ ለማውጣት ተገዳለች። ዛሬ መንበረ ሥልጣናቸውን አንደኛ ዓመት ያከበሩት የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ የሚሳይል ውንጨፋውን አውግዘዋል። ሰሜን ኮሪያ ባለፉት 10 ቀናት ውስጥ 5 ጊዜ የሚሳኤል ሙከራ ያደረገች ሲሆን ከዚህ በፊት በ2017 2 ሙከራዎች በጃፓን ግዛት በኩል ስታደርግ ዜጎች እንዲጠለሉ ማስጠንቀቂያ ለማውጣት ተገድዳለች። በኮሪያ ባሕረ ገብ መሬት ሰሞኑን ውጥረቱ እያየለ መጥቷል። ሰሜን ኮሪያ 5ቱን ሙከራዎች ባለፉት 10 ቀናት ውስጥ ያደረገችው በአሜሪካና በደቡብ ኮሪያ መካከል ከፍተኛ የባህር ላይ የጋራ ልምምድ ማድረጋቸውን ተከትሎ ነው። የደቡብ ኮሪያው ፕሬዝደንት ዩን ሱክ ዩል ቅዳሜ ዕለት በተከበረው የጦር ኃይሎች ቀን ላይ ባሰሙት ንግግር የኒውክሌር ትንኮሳውን በተመለከተ ሰሜን ኮሪያን አስጠንቅቀው የኒውክሌር ኃይልን ለመጠቀም ከወሰነች ቆራጥና ከባድ መልስ ከአጋሮቿ ይሰጣታል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሩሲያ 4 የዩክሬን ግዛቶችን ወደ ራሷ ከተቀበለች በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያው ፕሬዝዳንት ጋር መደራደር የማይቻል መሆኑን ለማስረገጥ ዛሬ ማክሰኞ የወጣ አዋጅ ላይ ፈርመዋል። ሩሲያ ዜሌንስኪ ሐሳባቸውን እስኪቀይሩ ወይም በዩክሬን አዲስ ፕሬዝዳንት እስከሚመጣ ተጠብቃለች ብለዋል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለዜና ሰዎች። የሩሲያ የላይኛው ፓርላማ 4 የዩክሬን ግዛቶች ወደ ሩሲያ መጠቃለላቸውን ዛሬ አጽድቋል። ድርጊቱ በዩክሬንና በምዕራብ አጋሮቿ ሲወገዝ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ ድርጊቱን አደገኛ ማባባስ ካሉ በኋላ ምንም ሕጋዊ ዋጋ የሌለው ሲሉ ገልጸውታል። የሩሲያ የታችኛው ፓርላማ ዱማ ቀደም ብሎ ነበር የዩክሬን ግዛቶች ወደ ሩሲያ መጠቃለላቸውን ያጸደቀው። በአራቱ ግዛቶች የተካሄደው ድምፀ ውሳኔ በአስገዳጅ ሁኔታ የተካሄደና የነዋሪዎቹን ፍላጎት የማይወክል ነው ብላለች ዩክሬን። በማስፈራራትና በኃይል የሌላ ሀገርን ግዛት መቀላቀል የተመድ ቻርተርንና ዓለም አቀፍ ሕግጋትን የሚጻረር ነው ሲሉ ጉቴሬዝ ባለፈው ሳምንት ተናግረዋል። ሩሲያ ግዛት ነጠቃ ላይ ባለችበት በዚህ ወቅት የዩክሬን ኃይሎች በመልሶ ማጥቃት ድል እያገኙ እንደሆነ ይነገራል። ዜሌንስኪ በምሽት የቪዲዮ መልእክታቸው ሰራዊታቸው ወደፊት እየገሰገሰ እንደሆነና በርካታ ከተሞችን መልሶ መቆጣጠሩን ገልጸዋል። አንድ የአሜሪካ ከፍተኛ ወታደራዊ ባለሥልጣን እንዳሉት ደግሞ የሩሲያ ኃይሎች ወደ ምዕራብ አቅጣጫ እየገፉ ባለበት ወቅት ውጊያው ቀጣይ እንደሚሆን እንገምታለን፣ ነገር ግን የዩክሬን ኃይሎች ይዞታቸውን እየተከላከሉ በመሆኑ ምንም እርምጃ አያሳይም ብለዋል። የቀድሞ የጀርመን ቻንስለር አንግላ መርከል ከሶሪያ ጥቃትና ግድያን ሸሽተው ለወጡ 1.2 ሚሊዮን በላይ ስደተኞች ጥገኝነት ጠያቂዎች መጠጊያ በመፍጠራቸው የተባበሩት መንግስታት የስደተኞች ኮሚሽን ከፍተኛው ሽልማት የሆነውን የናንሰንን ሽልማት አሸንፈዋል። ሊሳ ሽላይን ለቪኦኤ ከጄኔቭ ያጠናከረችውን አጭር ዘገባ ደረጀ ደስታ ያቀርበዋል።
አንገላ መርከል የሶሪያው ጦርነት ከፍተኛ ደረጃ በደረሰበት እንደ አውሮፓ አቆጣጠር በ2015 እና 2016 በነበረው ጊዜ ሌሎች አገሮች ፊታቸውን ያዞሩባቸውን የሶሪያ ስደተኞች በደስታ ተቀብለዋል። የተባበሩት መንግስታት የስደተኞች ኮሚሽን UNHCR ከፍተኛ ኮሚሽነር ፊሊፖ ግራንዲ መርከል ከአንድ ሚሊዮን የሚበልጡ ስደተኞች ህይወት በማትረፍና መልሰው እንዲቋቋሙ ለመርዳት የፖለቲካ ቁርጠኝነትና ትልቅ የሞራል ልዕልና አሳይተዋል ሲሉ በሽልማቱ ስነ ስርዓት ወቅት ተናግረዋል። መርከል የስደተኞችን ችግር ዓለም አቀፍ ትኩረት እንዲያገኝ ረድተዋል ያሉት የUNHCR ቃል አቀባይ ማቲው ሶልትማሽ ፈታኝ የሆኑ ሁኔታዎች ሲገጥሙ የፖለቲከኞች ኃላፊነትን ወደ ሌሎች ከማሸጋገር ይልቅ መፍትሄ ሊያመጣ የሚችል ስራ ሲሰሩ ምን ውጤት ሊያመጡ እንደሚችሉ መርከል አሳይተዋል ብለዋል።
As well as protecting people forced to flee war, persecution and human rights abuses, the former chancellor
እንዲሁም ጦርነትን፣ ግድያንና ሰብአዊ መብት ጥሰትን ለመሸሽ የተገደዱ ሰዎችን በመጠበቅና በጀርመን እነሱን በመቀበል በአዲሱ ቤታቸው፣ በትምህርት፣ በሥልጠና መርሃ ግብሮች፣ በሥራ ቅጥርና ስምሪት የተደረገውን የጋራ ጥረት በማገዝ በኩል የቀድሞው ቻንስለር አስተዋጽኦአቸው ከፍተኛ ነበረ።
ሽልማቱ የተሰየመው በተመራማሪነትና ሰብአዊነት በታወቀው ፍሪድጆፍ ናንሰን ስም ሲሆን ስደተኞችን ከመጠበቅ ጥሪ በላይ ርቀው በመሄድ ለግለሰቦች፣ ለቡድኖች ወይም ለድርጅቶች የሚሰጥ ሽልማት ነው። ተሸላሚዎችን የሚመርጠው ኮሚቴም ከሌሎች 4 የዓለም አካባቢዎች አሸናፊዎችን የመረጠ ሲሆን ተሸላሚዎቹ በሙሉ በምዕራብ አፍሪካ ሞሪታንያ የእሳት አደጋ መከላከያ ቡድን አባላት የሆኑ በጎ ፈቃደኞች ናቸው። እንዲሁም በሰሜንና ደቡብ አሜሪካ አካባቢ በኮስታሪካ የስደተኞች ድጋፍ የሚሰጡ የካካኦ የህብረት ስራ ማህበር አባላት፣ በእስያ በፓስፊክ አካባቢ የማይናማር የሀገር ውስጥ ተፈናቃዮችን የሚረዱ፣ እንዲሁም በመካከለኛው ምስራቅና በሰሜን አፍሪካ ለያዚዲ ልጃገረዶችና ሴቶች የአካላዊና የስነ ልቦናዊ እንክብካቤ የሚያደርጉ ኢራቃዊው የማህፀን ሐኪም ይገኙበታል። የናንሰን ሽልማት ለቀድሞዋ ቻንስለር መርከልና ለ4 የክልል አሸናፊዎች መስከረም 30 በጄኔቭ በሚደረግ ስነ ስርዓት እንደሚሰጥ ተነግሯል። የገንዘብ ሽልማት በተካተተበት በዚህ ሽልማት ለመርከል $150,000 የሚሰጥ ሲሆን ለሌሎች የየአካባቢው አሸናፊዎች ለእያንዳንዳቸው $50,000 እንደሚበረከት ተመልክቷል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ፊዮና ተብላ የተሰየመችው አውሎ ነፋስ ከሁለት ሳምንት በፊት በፖርቶሪኮ ላይ ያደረሰችውን ጉዳት ትናንት ተገኝተው ተመልክተዋል። የዩናይትድ ስቴትስ ግዛት የሆነችውን ፖርቶሪኮ መልሶ ለመገንባት $60 ሚሊዮን መንግስታቸው እንደመደበም ይፋ አድርገዋል። ከፍተኛ ጉዳት በደረሰባት ፖንስ ከተማ የተገኙት ባይደን አስተዳደራቸው ፖርቶሪኮን ለመገንባት ቁርጠኛ መሆኑን ተናግረው ቃል የተገባው እያንዳንዱ ዶላር መድረሱን እንደሚያረጋግጡ አስታውቀዋል። $60 ሚሊዮን ለጎርፍ ግድቦች መስሪያና የጎርፍ አደጋ ማስጠንቀቂያ ስርዓትን ለመዘርጋት እንደሚውል ዋይት ሀውስ አስታውቋል። አውሎ ነፋስ ፊዮና ከሁለት ሳምንት በፊት ፖርቶሪኮን ስትመታ በደሴቲቱ በአጠቃላይ የኤሌክትሪክ ኃይል ተቋርጧል። የፖርቶሪኮ ገዢ ፔድሮ ፒርሉሲ ትናንት እንዳስታወቁት 93% የሚሆነው የኤሌክትሪክ ኃይል መልሶ ተቀጥሏል። ደሴቲቱ አምስተኛ ደረጃ ባላትና ማሪያ በተሰኘች አውሎ ነፋስ ከአምስት ዓመት በፊት ከደረሰባት ጉዳት እስካሁን ሙሉ ለሙሉ አላገገመችም። ባይደን ከባለቤታቸው ጂል ጋር በመሆን መልሶ ግንባታ ላይ ካሉ ቤተሰቦችና የማኅበረሰብ መሪዎች ጋር ተገናኝተዋል። ባይደን ዛሬ ባለፈው ሳምንት በአውሎ ነፋስ ጉዳት ወደደረሰባት ፍሎሪዳ አገር ግዛት እንደሚጓዙ ይጠበቃል። በመጨረሻም አድማጮች፣ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የኮሎምቢያው ፕሬዚደንት ጉስታቮ ፔትሮ የናርኮቲክ አደንዛዥ እጾች የባህር ላይ ዝውውርን ለመግታት የሚደረገውን ጥረት ከፍ ለማድረግና በእጽ ዝውውር ላይ የሚደረገውን የመረጃ ልውውጥ በተሻለ ደረጃ ለማካሄድ ትናንት ሰኞ በተገናኙበት ወቅት ውይይት ማድረጋቸውን አስታውቀዋል። የቀድሞ ግራ ዘመም አማጺ የነበሩት ፔትሮ አሜሪካ በሕገ ወጥ አደንዛዥ እጽ ላይ የከፈተችውን ጦርነት አናንቀው ችግሩን ለመፍታት አዲስ ዓለም አቀፋዊ አቀራረብ እንደሚያስፈልግ ተናግረዋል። ብሊንከን በሰጡት መግለጫ ሁለቱ ወገኖች በጀልባዎች በባህር ላይ የሚደረገውን የእጽ ዝውውር ለመግታትና መረጃዎችን በመቀያየር ረገድ ብዙ ለመስራት አስበዋል ብለዋል። በገጠር የሚኖሩ ሲቪሎችን ደህንነትን ማሻሻልን በተመለከተ ከኮሎምቢያ ጋር እንደሚሰሩ ብሊንከን ተናግረው ሕግ አስከባሪዎች ላይ በማተኮር ብቻ ችግሩ እንደማይቀረፍ አመልክተዋል። የጸጥታ እጦት፣ ሙስና፣ በሕግ አለመጠየቅና የፍትሐዊነት እጦት የስር መሠረት ምክንያቶችን መለየትና መፍትሄ መሻት እንደሚገባም ጠቁመዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግራ ዘመም መሪዎች ባሏቸው ኮሎምቢያ፣ ቺሊ እና ፔሩ የአንድ ሳምንት ጉብኝት በማድረግ ላይ ናቸው። አድማጮች፣ የምሽቱ ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድታመሹ ጋብዛለሁ። በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለምሽቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው። ማክሰኞ መስከረም 24 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ጆ ጊል ነው። የምስልና ድምፅ አቀናባሪዎቻችን ደግሞ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ቆንጅታየ፣ የዌብና ማኅበራዊ ዝግጅቶች አሰናጇ አባየሁ ገበያው ናት። ወደ ዕለቱ አበይት ርዕሶች ከማለፋችን አስቀድሞ ቆይት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። የቴክኒክ እክል የገጠመን ይመስላል፣ ቆየት ብለን እናሰማለን። ወደ ዕለቱ አብይ ርዕስ በቀጥታ እንለፍ። ዳግም ባገረሸው ጦርነት ሳቢያ ከሰሜን ወሎ ዞን ቆቦና አካባቢው የተፈናቀሉ ዜጎች ወደ አካባቢያቸው እየተመለሱ መሆናቸውን ገለጡ። ዛሬ ከሰዓት በኋላ ወደ ቀያቸው በጉዞ ላይ መሆናቸውን የተናገሩ አንድ አስተያየት ሰጪ ለአሜሪካ ድምፅ በስልክ በሰጡት አስተያየት የተደባለቀ ስሜት ውስጥ ሆነው በመመለስ ላይ መሆናቸውን ነው የተናገሩት። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ አለሙ ይመር በሰጡን ማብራሪያ ደግሞ ተመዝግበው በመጠለያ ውስጥ ይገኛሉ ያሏቸውን ከ150,000 በላይ ተፈናቃዮች ከነገ ጀምሮ ወደ የቀያቸው ለመመለስ ዝግጅት እየተደረገ ነው ብለዋል። ተፈናቃዮች መመለስ የጀመሩት ህወሓት የተቆጣጠራቸው ወይም ተቆጣጥሯቸው ከቆየባቸው አማራ ክልል ሰሜን ወሎ አካባቢዎች መውጣቱ ከተነገረ በኋላ ነው። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ አየር ኃይሎች በአዲያሮ የምዕራብ ትግራይ ተፈናቃዮችን ኢላማ ያደረገ የድሮን ጥቃት ፈጽመዋል ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ አስፍረዋል። ለዚህ ክስ ከኢትዮጵያም ይሁን ከኤርትራ መንግስት ለጊዜው የተሰጠ ምላሽ የለም፣ መግለጫም አልቀረበም። በተያያዘ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰሜን ኢትዮጵያ ጦርነት ጉዳይ ከኬንያው ፕሬዚዳንት ዊሊያም ሩቶ ጋር መወያየታቸው ተመልክቷል። ለዝርዝሩ ኬኔዲ አባተ።
በአማራ ክልል ሰሜን ወሎ ዞን ከቆቦና አካባቢው የተፈናቀሉ ዜጎች ዛሬ ወደ ቀያቸው መመለስ መጀመራቸውን የአሜሪካ ድምጽ ያነጋገራቸው አንድ አስተያየት ሰጭ ተናግረዋል። ከቆቦ ተፈናቅለው መርሳ መቆየታቸውን የገለጹት እኚህ ግለሰብ ዛሬ ከሰዓት ወደ ቀያቸው በጉዞ ላይ እንዳሉ በስልክ በሰጡን አስተያየት ይህም ብለዋል።
በቅርብ ተወሮ የነበረው የራያ ቆቦ አካባቢ ነው እየሄድን ያለ ነው። መርሳ ነበርን በስደት። አብዛኛውን በስደት የወጡ ተሽከርካሪዎች ናቸው አሁን እየተመለሱ ያሉ። የሚገርም አሁን እኛ በግምት ከ200 ሰው የማያንስ ሰው ነው አሁን በጭነት መኪና ተሳፍረን እየሄድን ያለ ነው።
ተመላሾቹ በተደበላለቀ ስሜት ውስጥ ሆነው በመጓዝ ላይ መሆናቸውንም ማንነታቸው እንዲገለጽ ያልፈለጉት አስተያየት ሰጪው ተናግረዋል።
አብዛኛው ሰው በጣም ፍርሃት ነው በውስጡ ያለው። በጎንም ደስታ እየተሰማው ነው። ቤተሰቦቻችን በህይወት ይኑሩም አይኑሩም እርግጠኛ አይደለንም። አካባቢ ስለተለቀቀ ቤተሰቦችን በሰላም ያገኝ ግን እርግጠኛ አይደለም።
በስልክ ኔትወርክ ችግር ምክንያት ሌሎች ተፈናቃዮችን ለማናገር ያደረግነው ጥረት አልተሳካም። ይሁንና የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አለሙ ይመር ተፈናቃዮችን በተመለከተ በሰጡን ማብራሪያ ዳግም ባገረሸው ጦርነት ምክንያት ከ150,000 በላይ ሰዎች መፈናቀላቸውን ተናግረዋል። ተመዝግበው በመርሳ ከተማና አካባቢው ተጠልለው የሚገኙትን እነዚህን ተፈናቃዮች ከነገ መስከረም 25 ጀምሮ ወደ ቀያቸው ለመመለስ ዝግጅት እየተደረገ ነው ብለዋል።
አካባቢው ከጥላት ነጻ እየወጣ ያለበት ሁኔታ ነው ያለው። ይሁንና ያው እስካሁን ድረስ ባለው ሁኔታ መርሳ ከተማ ላይ በ18 ትምህርት ቤቶች አስገብተን ተፈናቃውን ያው ሴቶችና ህጻናትን በካምፕ አድርገን ወጣቱንና ሌሎች አካሎችን ያው በየውጭ ላይ አድርገን ያው 156,000 የሚሆን ህብረተሰብ ነው የተፈናቀለ። እንግዲህ በመዝገብ ደረጃ በሊስት ደረጃ ይዘን መንግስት ድጋፍ እያደረገላቸው የነበሩት አሁን ምንድን ነው ያሰብነው እየሰራን ያለ ነው የተፈናቀውን መረጃዎችን የመለየት ስራ፣ እንደዚሁም ባገኘነው አጋጣሚ ሰውን ወደ መጣበት አካባቢ የመመለሱን ስራ ነው እየሰራን ያለ ነው። ግን ከነገ ጀምሮ አሁን ሊስት እየመዘገብን ነው የሚሄደውም በየቀበሌው በየወረዳው። ነገ መኪና ተመድቧል። በዛ መኪና በየአካባቢው የማድረስ ስራ ነው የሚሰራው። ነገ ይጀምራል።
ተፈናቃዮቹ ወደ ቀያቸው እየተመለሱ ያሉትና አብዛኛውም ለመመለስ እየተሰናዱ የሚገኙት ነሐሴ 18 2014 ዓ.ም ያገረሸውን የሰሜን ኢትዮጵያ ጦርነት ተከትሎ ህወሓት ተቆጣጥሯቸው ከቆየባቸው አካባቢዎች መውጣቱ ከተነገረ በኋላ ነው። ህወሓት ከትናንት በስቲያ ባወጣው መግለጫ በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ለውጥ አድርገናል ማለቱ ይታወሳል። ይህም ወቅታዊ ሁኔታዎችን ከግምት በማስገባት ስልታዊ የቦታ ማስተካከያ ውሳኔ ነው ያለው የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለው አካል። የትግራይ ኃይሎች ባለፉት 3 ቀናት ይህን ውሳኔ ሲተገብሩ ነበር ብሏል። ውሳኔው በውጊያ ግንባር በተፈጠረ ለውጥ ሳይሆን በራሳችን ተነሳሽነት የሚተገበር ነው ሲልም አክሏል። ህወሓት ኃይሎችን በገዛ ፈቃዴ አስወጥቻለሁ ቢልም ከኢትዮጵያ መንግስት በኩል ግን እስካሁን በይፋ የተሰጠ ምላሽም ይሁን የህወሓት ኃይሎች ከቆቦና አካባቢው ስለመውጣታቸው የተባለ ነገር የለም። ይሁን እንጂ ጦርነቱ ነሐሴ 18 2014 ዓ.ም ዳግም ባገረሸበት ሰሞን የፌዴራል መንግስት በሰጠው መግለጫ በምስራቅ አማራ በኩል በቆቦና በአካባቢው ህወሓት ጀምሮታል ያለው ወረራ በመከላከያ ሰራዊትና በአካባቢው ማህበረሰቦች የተቀናጀ ምላሽ ምክንያት ቡድኑ ባሰበው መንገድ አልሄደም ማለቱ ይታወሳል። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ ኃይሎች በአዲዳሮ የምዕራብ ትግራይ ተፈናቃዮችን ኢላማ ያደረገ የድሮን ጥቃት ፈጽመዋል ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ከሰዋል። አቶ ጌታቸው በዚሁ ትዊታቸው በአስሮች የሚቆጠሩ ህጻናትና አዛውንት ተገድለዋል፣ ብዙዎችም ቆስለዋል ብለዋል። ጥቃቱ ተፈጽሞባቸዋል ያሏቸው ተፈናቃዮች በአዲያቦ ከሚገኙ የተፈናቃዮች መጠለያ ጣቢያዎች በጦርነቱ ምክንያት ሂደው የተጠለሉ ናቸው ሲሉም ነው ያብራሩት። ይህን ክስ በተመለከተ እስካሁን ከኢትዮጵያም ይሁን ከኤርትራ መንግስት በኩል የተሰጠ ምላሽም ይሁን መግለጫ የለም። ሆኖም በአዲዳሮ ሰላማዊ ሰዎችን ኢላማ ያደረገ የአየር ጥቃት ተፈጽሟል በሚል ከዚህ ቀደም ህወሓት ክስ ማቅረቡ መቀጠሉን ተከትሎ የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ በተለያዩ ድረገጾች በሰጠው ማብራሪያ በትግራይ ክልል አዲዳሮ የኢትዮጵያ አየር ኃይል የህወሓት ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሎ እንደነበረ ይታወሳል። መንግስት የህወሓትን ወታደራዊ አቅሞች በተመረጠ ሁኔታና በከፍተኛ ጥንቃቄ ኢላማ በማድረግ የመከላከል ተልእኮውን እየፈጸመ ነው ያለው ማጣሪያው የመከላከያ ሰራዊት በወሰዳቸው እርምጃዎች በሲቪሎች ላይ ጉዳት አላደረሰም ሲልም አመልክቷል። አየር ኃይል ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል ከዚህ ቀደም በህወሓት የቀረቡ ወንጀላዎችንም የኢትዮጵያ መንግስት ማጣጣሉ የሚታወቅ ነው። በተያያዘ ለጦርነቱ ሰላማዊ መፍትሄ የማፈላለግ ጥረቷን አሁንም መቀጠሏን ዩናይትድ ስቴትስ እየገለጸች ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚሁ በጦርነቱ ጉዳይ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተወያይተዋል ሲሉ የሚኒስቴሩ ቃል አቀባይ ኔድ ፕራይስ በትዊተር ገጻቸው አስታውቀዋል። ስለ ውይይታቸው ግን ምንም አይነት ዝርዝር ማብራሪያ አልሰጡም። ዩናይትድ ስቴትስ ለግጭቱ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ.ም ጀምሮ ለ11 ቀናት በአፍሪካ ቀንድ ቆይታ ያደረጉትን የቀንዱን ልዩ ልዑካን ማይክ ሃመርን ለዚሁ ጉዳይ በድጋሚ ከትናንት ጀምሮ ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ መላኳም ይታወቃል። ልዩ ልዑኩ ሃመር ከትናንት መስከረም 23 ጀምሮ እስከ ጥቅምት 8 ለ15 ቀናት በሶስቱ አገራት የሚያደርጉት ጉብኝት ጦርነቱ በአስቸኳይ እንዲቆምና በአፍሪካ ህብረት የሚመራ የሰላም ድርድር እንዲጀመር ዩናይትድ ስቴትስ የምታደርገው ድጋፍ አካል ነው ብሏል የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። አድማጮች፣ ቀደም ሲል በቴክኒክ እክል ምክንያት ለማሰማት ያልቻልነውን ድምፅ አሁን ላሰማችሁ። ቆየት ብለው ከሚሰሙት ድምፆች ውስጥ ነው።
እንግዲህ የተለያዩ አይነት መጠጦች አሁን በቅርቡ ዊስኪ መጠጥ አውጥተናል። እንዲሁም ቮድካ አለን። በጣም ታዋቂውና ደግሞ በጣም ረጅም ጊዜ ያስቆጠረው ባሮ ድራይ ጂን የሚባለው 70% ያህሉ ሽያጫችንን የሚሸፍነው ምርጥ የሆነ መጠጥ አለን ማለት ነው። ከዛ ባለፈ ደግሞ ኡዞ ሁለተኛ ደረጃ ላይ ያለ መጠጥ ነው ማለት ነው።
ብላክ ዲር የተባለውን ጨምሮ ዋሽንግተን ዲሲ ላይ የተዋወቁ የኢትዮጵያ የአልኮል ምርቶችን የተመለከተ ዘገባ ነው። ዋሽንግተን ዲሲ ላይ የተካሄደ ልዩ ዝግጅት ላይ ካገኘናቸው ተናጋሪዎች ውስጥ በዛሬው ንግድና ምጣኔ ሀብት ሙሉ ዝርዝሩን እናቀርባለን። አሁን ወደ ተከታዩ ዘገባ ልውሰዳችሁ። ከአማራ ክልል ወደ አዲስ አበባ የሚንቀሳቀሱ ተጓዦች በየጊዜው ወደ ከተማዋ ለመግባት የሚያጋጥማቸውን እንግልት መፍትሄ እንዲፈለግለት ሲሉ ጥሪ አሰምተዋል። ከአማራ ክልል በተለይም ከደቡብና ሰሜን ወሎ እንዲሁም ከሰሜን ሸዋ ወደ አዲስ አበባ የሚንቀሳቀሱ ተጓዦች ወደ አዲስ አበባ ለመግባት የሚደርስባቸው እንግልት ዘላቂ መፍትሄ እንዲበጅለት ነው ያሉት። ከፌዴራልና ከክልል መንግስታት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የፌዴራል መንግስት ከዚህ ቀደም ለቀረቡ መሰል ቅሬታዎች በሰጠው ምላሽ በአማራ ክልል በተካሄደው ጦርነት ወቅት ለመታወቂያ መስሪያ የሚያገለግሉትን ጨምሮ በርካታ ሰነዶች ተዘርፈዋል ማለቱ የሚታወስ ነው። የተዘረፉት ሰነዶች ለሽብር ተግባር ሊውሉ እንደሚችሉ መረጃ መኖሩ ደግሞ የክልሉን መታወቂያ በያዙ ሰዎች ላይ ጥብቅ ፍተሻ ለመደረጉ ምክንያት ነው ሲል አመልክቷል። ለዝርዝሩ መስፍን አራጌ።
ከደቡብ ወሎ ዞን ለገሂዳ ወረዳ የተነሱት መሐመድ አያሌው የተባሉ አስተያየት ሰጪ ሰሞኑን አዲስ አበባ ለመግባት 40 ኪሎ ሜትር ገደማ ሲቀራቸው አለልቱ ከደረሱ በኋላ ወደ አዲስ አበባ እንዳይገቡ በጸጥታ ኃይሎች በመከልከላቸው ወደ ደብረ ብርሃን ከተማ መመለሳቸው ይናገራሉ።
እኔ እህቴ አዲስ አበባ ነበረችና ታማ እሷን ለማምጣት ነበረ መሄዴው። ፍተሻው ከደሴ ጀምረን ከኮምቦልቻ ፍተሻ እንደ ማንኛውም ሰው እየተፈተሽን ደረስ። ከዛ አለልቱ ስንደርስ ውረዱ ተባልን። ወረን መታወቂያችሁን አምጡ ተባል። መታወቂያችንን ቀን ተፈተሽ ከተፈተሽን በኋላ ሰሜን ወሎና ደቡብ ወሎ የተባለ መታወቂያ የያዘ ሰው አዲስ አበባ አይገባም አዙር ተባለ። ካመጣበት ሀገር እዛው ቀጥታ መልስ ብሎ አስመለሰው።
ስማቸው መግለጽ ያልፈልጉ አንድ አስተያየት ሰጭ ደግሞ እንግልቱ ሰብአዊ ክብርን እስከሚነካ ስድብና ድብደባ ይደርሳል ብለዋል።
አሌሊቱ ስንደርስ ነው መኪና ሁሉ እየተመለሰ የነበረው። በዛ ላይ ማንጓጠጥ አለ፣ መማታት አለ። በዛ ላይ ሹፌሩን አንድ ይመልሳለሁ ብለህ እንትን የምትል ከሆነ ሌላ ነገር እንዳይመጣ ብነግርህ ያለው ዝቶበን ሁሉ ነው የመለሰው። ልጅ ያዙ መጫቶች አሉ እና እነዚህ ሰዎች ራሱ እንዴት እንደሚሆኑ ራሱ በጣም ከባድ ነው።
ከቀናት በፊት ለአሜሪካ ድምጽ አስተያየታቸውን ሰጥቶ የነበሩ ሀሊማ ያሉ የተባሉ ግለሰብ ወደ አዲስ አበባ እንዳይገቡ በመደረጋቸው የውጭ ጉዟቸው እንደተስተጓጎለ ተናግረዋል።
በረራ ነበረኝ፣ በረራው ቀርቷል፣ ግን ማለፍም አልቻልኩም። የኔ ችግር ይሄ ነው።
መቼ ነበረ በረራዎት?
ዛሬ ነበረ አልፎኛል። በቃ ዛሬ መግባት መድረስ አልቻልኩም። ትናንት ወጣን እኛ።
አቶ መሐመድም የታቸውን የጤና ሁኔታ ሳያረጋግጡ ከመመለሳቸው በላይ ለማደሪያና ለምግብ የሚከፍሉት እስከ ማጣት መድረሳቸውን ገልጸዋል።
ብር ማላችሁም ነበረ እስካሁን። ትናንትና ደብረ ብርሃን ምሳ አልበላንም፣ ራት አልበላንም፣ ዛሬ ቁርስ አልበላንም፣ መሳፈር የለም ረንዴን ያደርም።
አንዳንዶቹም ለምኖ እስከ ማደር የተሻገረ ችግር ማስተናገዳቸውን ይጠቅሳሉ። ችግሩ ዘላቂ መፍትሄና ወጥ አቅጣጫ ሳይሰጠ በመቀጠሉ በርካቶች ለእንግልትና ለተጨማሪ ወጪ ተዳርገዋል። በህዝብ ትራንስፖርት አገልግሎት የተሰማሩ ባለሀብቶች ኪሳራ እየደረሰባቸው ነው የሚሉት ደግሞ በአማራ ክልል የሰሜን ሸዋ ዞን የህዝብ ትራንስፖርት ማህበራት ጥምረት ሰብሳቢ ገብረ እግዚአብሔር ተሰማ ናቸው።
በቅርብ ጊዜ የተፈጠረው ከባለፈው በቀጣይ አማ ሰሌዳዎችና የአማራ መታወቂያ የያዘ አያልፍም ነው እየተባሉ ያሉትና ብዙዎቹ ከተለያዩ ቦታ ነው የሚመልሱት። ከሌልቱ ይመለሳሉ፣ ከበኬ ይመለሳሉ፣ ከንዳፋ ከለገጣፎ የሚባል ቦታ አለ፣ ከዛ ድረስ ይመለሳሉ። ምንድን ነው ይህን ነገር መንግስት ይፍታው ብለን ለዞናችን አመራሮች የተናገርንበት ሁኔታ አለ፣ ግን አልተፈታም። በዛ ላይ ሹፌሮች ይደበደባሉ፣ ሹፌሮች ይንገላታሉ፣ ተሳፋሪ ሳይቀር እንዲህ አይነት ችግሮች ይደርሱበታል እና ከፍተኛ እንግልት በየቀኑ ይነግሩናል። በየቀኑም እኛም እንናገራለን፣ የተገኘ መፍትሄ ግን የለም።
በተለይ ሰሞኑን ከመስቀልና እሬቻ በዓላት ጋር ተያይዞ ችግሩ በስፋት መስተዋሉን አስተያየት ሰጪዎች ይናገራሉ። ትናንትናና ዛሬ የተጠናከረ ፍተሻ እየተደረገ ተሳፋሪዎች ወደ አዲስ አበባ እንዲገቡ ቢደረግም ችግሩ መልሶ ያገረሻል የሚል ስጋት እንዳላቸው ጠቅሰዋል። በጉዳዩ ላይ ከፌዴራልም ሆነ ከክልል መንግስታት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የፌዴራሉ መንግስት ከዚህ በፊት ለተመሳሳይ ቅሬታ በሰጠው ምላሽ ጥብቅ ቁጥጥር የሚደረገው አዲስ አበባ ላይ ሊፈጸም የሚችል የሽብር ጥቃትን ለመከላከል እንደሆነ አስታውቆ ነበር። በአማራ ክልል በተካሄደው ጦርነት ወቅት ለመታወቂያ መስሪያ የሚያገለግሉትን ጨምሮ በርካታ ሰነዶች ተዘርፈዋል ብሏል የፌዴራሉ መንግስት። የተዘረፉት ሰነዶች ለሽብር ተግባር ሊውሉ እንደሚችሉ መረጃ መኖሩ ደግሞ የክልሉን መታወቂያ በያዙ ሰዎች ላይ ጥብቅ ፍተሻ ለመደረጉ ምክንያት እንደሆነ አመልክቷል። አንዳንድ እንግልት የደረሰባቸው ሰዎች ግን ጉዳዩ ከጸጥታ ችግር ጋር ከተያዘ ተሳፋሪ እንዳይጉላላ ሌሎች አማራጮችን መጠቀም እንደሚቻል ይገልጻሉ። አቶ ገብረ እግዚአብሔርም በዚህ ሀሳብ ይስማማሉ።
ይሄ ደግሞ ተነግሮ ቢሆን ተጓዦች እንዳይንቀሳቀሱ ባለበት ሁኔታ እንዲቆሙ ማድረግ ይቻል ነበር። ከሰሜንም ከደቡብ ወሎ ከሰሜን ሸዋም ወደ አዲስ አበባ መግባት በዚህ ሳምንት አይቻልም እና ቁሙ ማለት ሲቻል የእኛ መንግስት ሰምቶ የሚሆን አልሰማ አላውቅም። እነሱም እንደዚሁ ማስተላለፍ የሚገባቸው መልዕክት ሳያስተላልፍባቸው ነው ህዝቡን ለእንግልትና ለችግር የዳረጉ።
በዚህና በተመሳሳይ ጉዳዮች ላይ ትናንት መግለጫ ያወጣው የአማራ ብሔራዊ ንቅናቄ አብን የፌዴራሉ መንግስት በሚያስተዳድራቸው ጎዳናዎች ላይ የመብት ጥሰት እየተፈጸመ ነው ሲል አውግዟል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክብራትና ክብራን አድማጮች፣ ተከታዩ የመጽሔት ዘገባ ደግሞ ወደ ድሬዳዋ ያሻግረናል። በድሬዳዋ የሚገኙ የትግራይ ክልል ተወላጆች በወቅታዊ ጉዳዮች ላይ ከአስተዳደሩ አመራሮች ጋር ምክክር አድርገዋል። የአስተዳደሩ ብልጽግና ፓርቲ ባዘጋጀው መድረክ ላይ የተገኙ የትግራይ ተወላጆች በሰሜን ኢትዮጵያ እየተካሄደ ስላለው ጦርነት፣ የትግራይ ክልል ነዋሪዎች አሁን አሉባቸው ስላሏቸው ችግሮች፣ እንዲሁም በድሬዳዋ ነዋሪነታቸው እያጋጠሙን ነው ስላሏቸው አዎንታዊና አሉታዊ ጉዳዮች አንስተው ከአስተዳደሩ ኃላፊዎች ጋር ተወያይተዋል። ውይይቱን የተከታተለው አዲስ ቸኮሎ ነው ተከታዩን ዘገባ ያሰናዳው።
የድሬዳዋ አስተዳደር ባዘጋጀው የምክክር መድረክ ላይ ስለ ህወሓትና አሁን ሀገሪቱ ስለገባችበት ጦርነት የመነሻ ጽሑፍ የቀረበ ሲሆን የመድረኩ ተሳታፊዎችም ያሏቸውን አስተያየቶችና ጥያቄዎች አቅርበዋል። አብዛኞቹ አስተያየት ሰጪዎች ጦርነቱን ተከትሎ እየተፈጠሩ ናቸው ባሏቸው ችግሮች ላይ ልዩ ልዩ አቋሞችን አንጸባርቀዋል። በዚህ ረገድ ተደጋግሞ የተነሳው በትግራይ ክልል የመሰረታዊ አገልግሎቶች ያለመኖር ጉዳይ ነው።
ፓርቲ ይጠፋል፣ ህዝብ ግን ይኖራል። ትክክል ይኖራል፣ ግን ይህ ህዝብ መኖሩ እንዲኖር ካመናችሁ ይህ ህዝብ አይደል እንዴ? ባንክ የለው፣ መብራት የለው፣ መድኃኒት ያለው የለውም፣ ተዘግተውበት ያለ እንዴት ነው? የድሬዳዋ ህዝብ ብቻ ነው መኖር ያለበት? ያኛው ህዝብ መኖር የለበትም? በጣም ነው የሚከብደው።
የኤርትራ ሰራዊት በሰሜን ኢትዮጵያ ጦርነት ውስጥ እየተሳተፈ እንደሆነ የሚገልጹ መረጃዎችን በጥያቄነት ተነስተዋል።
ትግራይ እኮ ኢትዮጵያ አካል ናት። ለምን ሻቢያ ይገባል? ከዛ ምን ተናግረናል? ሻቢያ ኢትዮጵያ ለምን ይረግጣል?
እኛ እኮ እርስ በርሳችን ምንም አንሆንም። ተመልሰን በሽምግልና እንታረቃለን። አብይም ተው የምለው ሽማግሌ ካለ ይተዋል። እነዛም ተው የምል ተቆልጭ ሰው ነው ያጣን እኮ። ተቆልጭ ሰው ለሁለቱ ተቆልጭ ሰው ነው ያጣን። ኤርትራ መጥቶ ትግራይን የሚያበሳብስበት መንገድ ምንድን ነው? ኤርትራ መጥቶ ነው እኮ ትግራይን ያበላሻት እንጂ ከኢትዮጵያ ምኖት አለቀቀ።
የድሬዳዋ አስተዳደርና ነዋሪዎችን ያመሰገኑ እንዳሉ ሁሉ አልፎ አልፎ ከማንነታቸው ጋር በተያያዘ ያጋጥመናል ያሏቸውን ችግሮች በተመለከተ ጥያቄ ያነሱ ተሳታፊዎችም ነበሩ።
የድሬዳዋ ነዋሪ በጣም ሊመሰገን ይገባል። ይሄ ማለት ግን ችግሮች የሉ ማለት አይደለም። በአንዳንዱ በተናጠል በማህበረሰብ ደረጃ የተለያየ ሰው የተለያየ ስሜት አለው። አንዳንድ ነገሮችን ሊለው ይችላል።
ተወላጅ በመሆኑ ድሬዳዋ እንደዚ አይነት ነገር የለም። በእውነት ጥቂት ታስረዋል። ጥቂቶቹም በጥሩ ሁኔታ ግልምጫ የለው ገንዘብ አምጣ የለው በጥሩ ሁኔታ ቃል ተቀብሎ ወደ ፍርድ ቤት አቅርቦ በነፃ ለቀዋል። እስካሁንም እንደ ድሬዳዋ ነገር የለም። እግዚአብሔር የተባረካቸው ያድርጋችሁ።
ድሬ ተወላጆችን ስላታለው ፍተሻ ሲገረልና ብዙ ነገሮች ሲደረግ ብዙ ነገር ሲደረግ መኪና መቆም አልቻለም። ኤብሪ መኪና ይዞ መጥቷል። ሌሎች መኪና ይዘው መጥተዋል። ግን ምን ተባለ? ምን እየተደረገ ነው? ቤቷ አውሮፕላን ነጅ ሊሆነች ዘመድ እንዴ ሊሆን ነው? እኔ ድሬዳዋ ላይ ስኖር ብዙ ነገሮችን ሰርቼ ከድህነት ነው የወጣሁት እንጂ ከዋቶ ገብረጽዮንን አውቄ አይደለም። ብዙ ችግሮች ደርሶብኛል። አሁንም እንደ ድሬዳዋ አስተዳደር መስራት አለበት። ሌላውን አይደለም፣ እዚህ ጋር ያለው ነገር ካልተሰራ ዋጋ ቢስ ነው።
ትግራይ ተወላጅ የሆነው እዚህ አካባቢ ያለን ሰው እኮ እንደተባለ ብርሃን መጀመሪያ በጠቀሰው በሰቃቄ ነው የምንኖረው። ስራ እኮ ጥበቃ ከሆነ ጥበቃ ለመቅጠር እኮ እኛ አናገኝም። ትግርኛ ተናጋሪ በመሆኑ ስራ መስራት አይችልም። በአሁኑ
ከመሰረታዊ አገልግሎቶች አለመኖር ጋር በተያያዘ ለሚቀርቡ ጥያቄዎች ቀጥተኛ ምላሽ ያልሰጡት የአስተዳደሩ አመራሮች፣ ሆኖም ከዚህ ቀደም የትግራይ ክልል ለመደገፍና መልሶ ለማቋቋም ስለነበረው ርብርብ አስታውሰዋል።
መልሶ ደግሞ ትግራይን ለማደራጀት ሁሉም ክልል የራሱን አስተዋጽኦ አድርጓል። እነሱ ሸሽተው ሲሄዱ ድሬዳዋ ላይ ተጀለኛል አህመድ ቡ ከንቲባችን፣ እሱ ሀረሪና አዲስ አበባ በጋራ ቻርተር ይዞ ሄዷል። ብርም ጭምር ይዞ ነው የተከደው። ሁሉም ክልል በዛው ልክ ነበር ሲደግፍ የነበረው። ያኔ ተገልብጦ እንደገና ለልማት የመጣው ብርም ለጥፋት መጣ።
ህወሓት ከዓለም አቀፍ የረድኤት ድርጅቶች የሚገኘውን ድጋፍ ለግል ጥቅሙ እያለሆኑ ሲሉም ከሰዋል አመራሮቹ። ህወሓት የትግራይ ህዝብ ድጋፍ እንዳያገኝ እንቅፋት ሆኗልን ብለዋል። ሆኖም ህወሓት ከዚህ ቀደም በሰጣቸው ምላሾች እነዚህን የመሳሰሉ ውንጀላዎች እንደማይቀበል በተደጋጋሚ ማስታወቁ ይታወሳል። በትግራይ ክልል መሰረታዊ አገልግሎቶች እንደገና ለማስጀመር አስቻይ ሁኔታዎች መፈጠር እንዳለባቸው የፌዴራል መንግስት በተደጋጋሚ አስታውቋል። በክልሉ መሰረተ ልማቶችን ለመጠገን ሲሰሩ በርካታ ሰራተኞች መገደላቸውንም ያወሳል። በሌላ በኩል የኤርትራ የጦርነት ተሳትፎን በተመለከተ በመጀመሪያው ዙር ጦርነት ኤርትራ ወደ ጦርነቱ የገባችው ትንኮሳ ስለተፈጸመባት ነበር ብለዋል የአስተዳደሩ አመራር አቶ ኤፍሬም ጸጋዬ።
ነገር ግን ሚዛናዊ መሆን ያስፈልጋል። ቲፒኤልኤፍ አሸባሪ ነው ዛሬ ነገር ከነጎዳ፣ የትግራይ ህዝብ ግን ከኢትዮጵያ ወንድሞቹ ጋር ሆኖ የኢትዮጵያ ብልጽግና ያስቀጥላል። አራት ነጥብ ይህንን በደንብ አድርገን አስምረን ማየት መያዝ አለብን። ለችግሮቻችን ምንጭ ኤርትራ ዛሬ በሚግ 29 እንድትደበድበን ያደረገው መጀመሪያ ማን ነው? ሮኬት የተኮሰው አስመራ ላይ።
ኤርትራ እንደገና በተቀሰቀሰው ጦርነት የተሳተፈች እንደሆነ የሚገልጸው ህወሓት ተደጋጋሚ ውንጀላዎችን ሰንዝሯል። በአሁኑ ዙር ጦርነት በህወሓት በኩል ስለ ኤርትራ ሰራዊት ተሳትፎ ተደጋጋሚ መግለጫዎች ቢሰጡም ከኤርትራም ሆነ ከኢትዮጵያ መንግስት ይህንን የሚያረጋግጥ መግለጫ እስካሁን አልተሰጠም። የትግራይ ክልል ተወላጆች በድሬዳዋ አልፎ አልፎ እያጋጠመ ነው ያሉትን መገለል በተመለከተ ግን ከንቲባው አስተዳደሩ ቁርጠኛ አቋም እንዳለውን የተናገሩት
ከቤቱም ሲነሳ የነበረው እኛ ተገለናል፣ ያገለለ አካል ካለ በግልጽ መነጋገር ይቻላል። ይሄ ከተማ ውስጥ አንዱን አግልሎ አንዱን ደግሞ የበላይ አርግቶ መኖር አይቻልም። ማደር ላይ ያለ መታወቂያ ትግራይ ስለሆንክ ብቻ አይሰጠም ያለው ሚንታ እኛ መታወቂያ እንዳይሰጥ ያል እዚህ ያልተመዘገበ በሌላ በኩል በኮብላይም በሌላውም የመጣ
ሀገር ፕሮቴክት ለማድረግ ሴፍ ለማድረግ እናንተ የትግራይ ተወላጅ ብቻ አለ አጠቃላይ እንደ ሀገር ነባ አዳዲስ ያለመጡ ሰዎች ካሉ አይሰጥም። ከተወለደበት መሸኛ ይዞ መምጣት አለበት ነው። ይሄ ለትግራይ ብቻ ከተባለ ስህተት ነው። ይሄ እነ ኤፍሬም አንታሩ ይምጣ እናንተ ማህበራዊ ኑሮ ማስቀጠል አለማስቀጠል የሚከለክል ሰው የለም። መርዳት ካለብን እናመቻች። እግን የምትሸማቀቁ ከሆነ መሰብሰብ እንፈልጋለን በሉ ተነጋገሩ። የምትሰበሰቡበት ቦታ ላይ በነፃነት መሰብሰብ ትችላላችሁ።
በሰብሳቢዎችም ሆነ በተሰብሳቢዎች ተደጋግሞ የተነሳው ህወሓትንና የትግራይን ህዝብ ለያይቶ የማየትን ተገቢነት ነው። በስብሰባ ማጠቃለያ ላይ የትግራይ ህዝብ ከጦርነት ሊላቀቅ ያልቻለውና ተደራራቢ ችግሮች የደረሱበት በህወሓት ምክንያት መሆኑን ሁሉም እንዲያሰምሩበት የጠየቁት የአስተዳደሩ የብልጽግና ጽህፈት ቤት ኃላፊ አቶ ኢብራሂም ዩሱፍ ናቸው። ተመሳሳይ ስብሰባዎች በሌሎች የሀገሪቱ ከተሞች መካሄድ እንደጀመሩ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። አድማጮች፣ በአገር አቀፍ ዘገባዎቻችን እናጠናቀን ወደ ዓለም አቀፋዊ ጉዳይ ስንሻገር ከዲሞክራቲክ ሪፐብሊክ ኮንጎ ግጭት ሸሽተው የሚሰደዱ ሰዎች ቁጥር እየጨመረ መምጣት ለቤተሰብ መበታተንና የእርዳታ ሀብት በአግባቡ እንዳይዳረስ ምክንያት እየሆነ መምጣቱን የዩጋንዳ መንግስትና የተባበሩት መንግስታት የስደተኞች ድርጅት አስታወቁ የሚለውን እናገኛለን። ዩኤንኤችሲአር እንደገለጠው ወደ ዩጋንዳ ይገባሉ የተባሉ የሚጠበቁ 68,000 ስደተኞችን ለመርዳት ተዘጋጅቶ የነበረ ቢሆንም ቁጥሩ በእጥፍ ጨምሮ 150,000 ስደተኞች በዚህ ዓመት መጨረሻ ወደ ኡጋንዳ እንደሚደርሱ ተገምተዋል። ሀሊማ አቱማኒ ከኡጋንዳ ኪሰሮ ከተማ ያደረሰችንን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
የኮንጎ ስደተኞች በኤም 23 አማጽያንና በዲሞክራቲክ ሪፐብሊክ ኮንጎ መንግስት ወታደሮች መካከል ለአንድ ዓመት የሚጠጋ ጊዜ የተካሄደ ያለውን ጦርነት ለማምለጥ ዩጋንዳ ከዲሞክራቲክ ሪፐብሊክ ኮንጎ ጋር በምትዋሰንበት ምዕራባዊ ድንበር በኩል ይጎርፋሉ። ሴንጁቫ ጋሲግዋ ፊሊፔ ወደ ዩጋንዳ እየተሻገሩ ካሉ በርካታ ስደተኞች መካከል አንዱ ሲሆን አንድ ምሽት የጥይት ድምጽ ከተኛበት ከቀሰቀሰው በኋላ ለመሰደድ መገደዱን ይገልጻል።
መጀመሪያ ከጥቂት ቤተሰቦቼ ጋር ነበር የመጣሁት። ምክንያቱም በምሽቱ ስንጓዝ ከሌሎች ጋር ተጠፋፍተናል። አሁን በቅርብ ነው በድጋሚ የተገናኘ ነው።
ሌሎች ስደተኞች ግን ይህ እድል አልገጠማቸውም። አማኒ ጊዴ ለምሳሌ 3 ልጆቿ ያሉበትን አታውቅም። አሁን ከምትገኝበት የመሸጋገሪያ ማዕከል ወደ ስደተኛ መጠለያ ጣቢያ ለመዘዋወር በዝግጅት ላይ ናት።
የነበርኩበት ጋር በቂ ቦታ የለም። ስለዚህ ልኖር የሚችልበት ቦታ ለማግኘት ለመሄድ ወሰንኩኝ። ሌሎቹ ልጆቼ እስካሁን እንደጠፉ ናቸው። በእግዚአብሔር እርዳታ ይገኛሉ ብዬ ተስፋ አደርጋለሁ።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR እንዳስታወቀው ከጥር ወር ጀምሮ 71,000 የዲሞክራቲክ ሪፐብሊክ ኮንጎ ስደተኞች ወደ ዩጋንዳ ገብተዋል። ይህ ቁጥር ደግሞ በአመቱ መጨረሻ ከእጥፍ በላይ እንደሚሆን ይጠበቃል። በዩጋንዳ የUNHCR ወኪል የሆኑት ማቲው ክሬሲል እንደሚሉት በዚህ ምክንያት የእርዳታ ሀብቶች ከመጠን በላይ ተወጣጥረዋል።
If you look at the funding received now compared to the new needs, I mean, given the planning figure which has been reviewed.
አሁን የተገኘው የገንዘብ ድጋፍ ከአዳዲሶቹ ፍላጎቶችና ከተገመገመው የእቅድ ወቅት ከታሰበው አሃዝ ጋር ሲነጻጸር የተገኘው 11% ብቻ ነው። ይህ ደግሞ እያደገ የሚሄደውን የእነዚህን ስደተኞች ፍላጎት ለመሸፈን በቂ አይደለም።
ከፍተኛ የስደተኛ ቁጥር እያስተናገደ ያለውንና 14,000 ስደተኞች የተጠለሉበትን መሸጋገሪያ ማዕከል እንዲያግዝ ተጨማሪ ጊዜያዊ ማቆያ ማዕከል መከፈቱን የዩጋንዳ ባለስልጣናት አስታውቀዋል። ዳንኤል ኪሳሞ ኛካባንዴ በሚገኘው የስደተኛ መሸጋገሪያና ማቆያ ማዕከል አዛዥ ናቸው።
We are operating 2 centers at a go. The transit center being for those ones who are ready to move.
ሁለቱን ማዕከሎች አንድ ላይ እያንቀሳቀስን እንገኛለን። መሸጋገሪያ ማዕከሉ ወደ መጠለያ ጣቢያ ለመሄድ ዝግጁ የሆኑ የሚቆዩበት ሲሆን፣ ጊዜያዊ ማቆያው ደግሞ ገና ምን ማድረግ እንደሚፈልጉ ያልወሰኑ የሚቀመጡበት ነው። ወይንም ደግሞ ምናልባት የቤተሰብ አባሎቻቸው ይመጡ እንደው ይጠባበቃሉ። ምክንያቱም ጦርነት ምን እንደሚያስከትል እናውቃለን።
ኤም 23 አማጽያን በዲሞክራቲክ ሪፐብሊክ ኮንጎ ኃይሎች ላይ የመጀመሪያውን ጥቃት የከፈቱት እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ሲሆን የሚዋጉት ለመልካም አስተዳደር መሆኑን ገልጸው ነበር። ከ10 ዓመት የሚጠጋ ጊዜ በኋላ እንደ አውሮፓውያን አቆጣጠር በ2021 መጨረሻ ላይም በድጋሚ ውጊያ ከፍተው የተለያዩ አካባቢዎች የተቆጣጠሩ ሲሆን ሰዎች ግጭቱን በመሸሽ እንዲሰደዱ ምክንያት ሆነዋል። ኮንጎ በመካከለኛው አፍሪካ የምትገኘው ጎረቤቷን ሩዋንዳ ኤም 23 ተዋጊዎችን ትደግፋለች በማለት በተደጋጋሚ ክስ የምታቀርብ ሲሆን ኪጋሊ ግን ክሱን ያስተባብላል። ይህ በእንዲህ እንዳለ ግን እንደ ጊዴ ያሉ ስደተኞች በቅርቡ ወደ መኖሪያቸው ለመመለስና ከቤተሰቦቻቸው ጋር ዳግም ለመገናኘት ተስፋ ያደርጋሉ።
አድማጮች፣ የኡጋንዳውን የስደተኞች ዘገባ ደረጀ ደስታ ያቀርባል ብዬ ነበር። ይቅርታ ጠይቃለሁ። ስምኝሽ የቆየናት እንደተከታተላችሁት ያቀረበችው ባይሆን ደረጀ የሚያቀርበውን በሚቀጥለው ፕሮግራም አስከትላለሁ። አሁን ወደ ሁለተኛው አጋማሽ ስርጭቶች የገባን ነው። ለዚህ ክፍል ቀዳሚ የሆነውም ንግድና ምጣኔ ሀብት ነው። ንግድና ምጣኔ ሀብት ባለፈው ሳምንት ዝግጅቱ በዲሲ ዓለም አቀፍ የምግብ የመጠጥና የባህል ፌስቲቫል ላይ ተሳታፊ ከነበሩት የኢትዮጵያ ብሔራዊ አልኮልና አረቄ ፋብሪካ ዋና ስራ አስፈጻሚ አቶ መስፍን አባተ ጋር የሚያደርገውን ቆይታ ይዞ እንደሚመለስ ገልጾ ነበር። በኢትዮጵያ የሚመረተው ብላክ ዲር ዊስኪ የአሜሪካ የምግብና መድኃኒት አስተዳደር ኤፍዲኤ በእንግሊዝኛው አጠራር ፈቃድና ይሁንታ አግኝተዋል የሚሉት አቶ መስፍን የመጣ ነው በኢትዮጵያውያን ዘንድ ለማስተዋወቅ ብቻ ሳይሆን በአሜሪካ ገበያ ውስጥ እንዲገባ ትልቅ ዝግጅት እየተደረገ በመሆኑም ጭምር ነው ይላሉ። ቀደም ብዬ እንዳስተዋወቅኩት የዚህ ፕሮግራም አዘጋጅና አቅራቢ ደረጀ ደስታ ነው ተከታዩን ያቀናበረው።
የኢትዮጵያ ብሔራዊ አልኮልና አረቄ ፋብሪካ ከተቋቋመ ከ116 ዓመታት በላይ መሆኑን የሚገልጹት የፋብሪካው ስራ አስፈጻሚ አቶ መስፍን አባተ የፋብሪካው ዓመታዊ ገቢ 300 ሚሊዮን ዶላር መሆኑን ተናግረዋል። ባለፈው ዓመት ብቻ ለኢትዮጵያ ወደ 1.7 ቢሊዮን ብር ገቢ አስገኝተናል ይላሉ። የፋብሪካውን የዓመታት እድገት በመግለጽ ወደ ዩናይትድ ስቴትስ የመጡበትን ምክንያት በማብራራት ይጀምራሉ።
አልኮል ምርት ላይ ከ116 ዓመት በላይ የቆየ ፋብሪካ ነው። በዚህ ባለፉት ዓመታቶች በአጠቃላይ እድገቱ በከፍተኛ ሁኔታ ያደገ፣ በተለይ ባለፉት 15 ዓመታት የማምረት አቅሙን በአራት እጥፍ በላይ ያሳደገና እንዲሁም በቴክኖሎጂ በዓለም አቀፍ ደረጃ ታዋቂ የሆነ ቴክኖሎጂ አስገብቶ ምርቶቹን በማምረት ያለ ነው። ምርቶቹን ከሀገር ውስጥ ገበያ በተጨማሪ ለውጭ ገበያ ለማቅረብ ከፍተኛ ስራ ሲሰራ ቆይቷል። በተለያዩ ሀገራት ሽያጭንም እያከናወነ ነው ያለው። በአመት በአጠቃላይ ተርኖቨራችን ከ300 ሚሊዮን ዩኤስ ዶላር በላይ ገቢ የሚያስገኝ ድርጅት ነው። አሁን ደግሞ እኛ እዚህ አሜሪካ የተገኘ ነው ምርታችንን በአሜሪካ ገበያ ውስጥ ለማስገባት ብዙ ስራዎች ሰርተን ወደ ማጠናቀቂያው ደረጃ ላይ ነው ያለ ነው እና ምርታችንን እዚህ ያለው ማህበረሰብ እንዲያውቀው እንዲቀምሰው ለማድረግና ገበያ ውስጥ ገብተን የተሻለ ሽያጭ በአሜሪካ ሀገር ውስጥ ለማከናወን ነው።
ድርጅቱ 17 የተለያዩ የአልኮል መጠጦችን የሚያመርት መሆኑን የሚገልጹት አቶ መስፍን ፋብሪካው ለነዚህ መጠጦች ከሚሆኑ የአልኮል ግብአቶች ሌላ ከመጠጥ ውጪ ላሉ አገልግሎቶች የሚውሉ ንጹህ አልኮሎችን እንደሚያመርት ተናግረዋል። ይህን ምርት አገር ውስጥ ብቻ ከማስቀረት በውጭ አገርም ለማስተዋወቅና ያሉትን ስርጭቶች ለማስፋት ስራዎች እየተሰሩ መሆኑን የገለጹት አቶ መስፍን በኢትዮጵያ የተመረቱ መጠጦች ከሚሰራጩባቸው አገሮች አንዳንዶቹን ጠቅሰዋል።
በእስራኤል፣ በደቡብ ሱዳን፣ በኬንያ፣ በኡጋንዳ ሽያጭ እያከናወን ያለ ነው። በጀርመንም፣ በጃፓን እንዲሁ በደቡብ ኮሪያ እንዲሁ አንዳንድ ስራዎች ጀምረናል ማለት ነው።
ስራ አስፈጻሚው በዋናነት ወደ አሜሪካ ይዘን የመጣነው ውስኪ፣ ቮድካ፣ ባሮ ድራይ ጂን እና የቡና አረቄ ነው ይላሉ። የብሔራዊ አልኮልና አረቄ ፋብሪካ በቅርቡ ካወጣቸው አዳዲስ መጠጦችና ታዋቂና ነባር ከሆኑ ምርቶች መካከልም አንዳንዶቹን ጠቅሰዋል።
እንግዲህ የተለያዩ አይነት መጠጦች እንደ አሁን በቅርቡ ውስኪ መጠጥ አውጥተናል። እንዲሁም ቮድካ አለን።
በጣም ታዋቂውና ደግሞ በጣም ረጅም ጊዜ ያስቆጠረው ባሮ ድራይጂን የሚባለው 70% ያህሉ ሽያጫችንን የሚሸፍነው ምርጥ የሆነ መጠጥ አለን ማለት ነው። ከዛ ባለፈ ደግሞ ኡዞም ሁለተኛ ደረጃ ላይ ያለ መጠጥ ነው ማለት ነው።
በተለይ ባለፈው የዲሲ ኢንተርናሽናል የምግብ የመጠጥና የባህል ፌስቲቫል ላይ ለአሜሪካ ገበያ እንደ አዲስ አድርገው ያስተዋወቁት ይህ ውስኪ ኢትዮጵያ ውስጥ መመረት ከጀመረ አንድ ዓመት እንደሆነው ገልጸዋል።
ዊስኪው እንግዲህ ኢትዮጵያ ውስጥ ነው የሚሰራው። በዋናነት ዊስኪ የእኛ ዊስኪ የሚባለው ብሌንድድ ታይፕ የሚባለው የማልት ታይፕ የሚባል አለ፣ የብሌንድድ ዊስኪ የሚባል አለ። የተለያዩ ፍሌቨሮችን ብሌንድ በማድረግ በተለይና ዋናው ነገር ደግሞ ኤክስትራ ኒውትራል አልኮል የምንለው በተለምዶ ንጹህ አልኮል ይባላል። ይሄ ንጹህ አልኮል ነው ዋናው ኢንግሪዲየንት እና 40% አልኮሉን የሚይዘው እሱ ስለሆነ ሌላው ጣዕም መስጫ ነው። ጣዕም መስጫውን ግን ብሌንድድ አድርገን ከሶስት አይነት ፍሌቨሮች ብሌንድ አድርገን ያወጣ ነው ነው ኢትዮጵያ ውስጥ ነው የተመረተው። ለመጀመሪያ ጊዜ ነው በእኛ ድርጅት ዊስኪ ተመርቶ የወጣው እና በጣም ጥራቱንም የጠበቀ ብዙ ፕሮሰሶችን ሂደቶችን ያለፈ እና ጥራቱን የጠበቀና ከሌሎች ዊስኪዎች ጋርም ተፎካካሪ የሆነ መጠጥ ነው እና በእውነት ነው በኢትዮጵያ ውስጥ ያው እኛ ለመጀመሪያ ጊዜ ያመረት ነው መጠጥ ነው ዊስኪ ማለት።
መቼ ነው ቀኑ የተመረተበት ጊዜው?
እንግዲህ ላውንቺንግ ሴርሞናችን የነበረው ኦገስት 2020 ላይ ነው አምና እና አንድ አመት ሆኖታል። በኢትዮጵያ ውስጥ አሁን በመሸጥ ላይ ነው ያለውም ግብረ መልስ ከደንበኞች ያለው ግብረ መልስ በጣም ጥሩ ግብረ መልስ እያየን ያለ ነው እና በሽያጭም ደረጃም ቢሆን ወደ ገበያ እየገባ ነው ያለው። ይሄ መጠጥ ደግሞ ወደ ውጭ ቢወጣ የተሻለ እንደሚሆን አረጋግጠናል። ይሄ የምናረጋግጠው እዚህ ማስቀመስ ብቻም ሳይሆን ለምሳሌ ኬንያ ወስደንም አስቀምሰናል፣ እሱም አይተውታል። ደቡብ ሱዳንም ወስደው
ድርጅቱ ከሚያመርታቸው ምርቶች መካከል የውጭ ምንዛሪም ሆነ ገቢ በማስገኘት በኩል የአገሪቱን ምጣኔ ሀብት በመደገፍ ትልቅ አስተዋጽኦ የሚያበረክተው የትኛው ነው? በድርጅቱ ውስጥ ከፍተኛውን የሽያጭ ድርሻ ያላቸው የአልኮል ምርቶችን እንደሚከተለው ገልጸዋቸዋል።
ምናልባት የእኛ ምርት ስናየው ባሮ ድራይጂን ቅድም እንዳልኩት የሽያጫችንን 70% የሚይዘው ባሮ ድራይጂን ነው። ይሄ ከጎርደን ጂንም ጋር የሚስተካከልና ኢቨን እሱን የሚተካ ለሀገራችንም የውጭ ምንዛሬን ከማስቀረት አንጻር ከፍተኛ ጠቀሜታ ያለው ነው። ከዛ በመቀጠል ግን ሁለተኛው ኡዞ የሚባለው ነው። ያው በተለምዶ አረቄ እንለዋለን፣ ግን ኡዞ ነው። እሱም ሁለተኛ ደረጃ ላይ ነው ያለው። ከ20-22% አጠቃላይ ሽያጫችን ኡዞ ነው። ስለዚህ ሁለቱ ምርቶች ከ90% በላይ አጠቃላይ ሽያጫችንን የሚይዙት እነሱ ናቸው። ከዚህ ያለፈ ሌሎችም አሉን። ግን እናትና ልጅ የሚባል ድሮ እናቶቻችን አባቶቻችን የሚያውቁት በጣም ተወዳጅ በተለይ በበዓል ወቅት እናትና ልጅን ያው የማይከፍት ቤተሰብ የለም። በጣም ቆንጆ መጠጥ አለ። እሱ ያው ለበዓል ብቻ የሚወጣ መጠጥ ነው። ሌሎችም እንደዚሁ በርካታ አሉ። እስከ 17 የሚደርሱ የመጠጥ አይነቶች ነው አሁን ያሉን እና የምናመርታቸው ማለት ነው።
የብሔራዊ አልኮልና አረቄ ፋብሪካው በአመት የሚያመርተው በመጠን ምን ያህል ይሆናል?
እንግዲህ በቁጥር እኛ በአመት እስካሁን ድረስ የደረስነው እስከ 13 ሚሊዮን የሚደርስ
ጠርሙስ ነው። ሊትር ነው?
ሊትር በሊትር 13 ሚሊዮን የሚደርስ መጠጥ እናመርታለን። ከዛ ውስጥ እንግዲህ 20% መጠጥ የሚሆነው የኡዞ ነው ማለት ነው። 20% ብንወስድ 2.6 ሚሊዮን ሊትሩ ኡዞ ነው ማለት ነው። 70%ን ደግሞ ብንወስደው ወደ 8 ሚሊዮን በላይ የሚሆነው ደግሞ ባሮ ድራይጂን ነው ማለት ነው። ቮድካም እናመርታለን። የዛሬ 2 ዓመት ተኩል ወይ 3 ዓመት ያህል ሆኖታል። ያው በገበያ ላይ በሽያጭ ላይ ነው ያለው። የበለጠ ደግሞ እንግዲህ መጠጥ ማለት ቀስ በቀስ እየተለመደ የሚሄድ የጣዕም ጉዳይ ስለሆነ ቀስ በቀስ የሚለመድ መጠጥ ነውና።
በመጨረሻም ለመሆኑ ድርጅቱ አትራፊ ነው አልኳቸው አቶ መስፍንን።
እውነት ነው፣ ብሔራዊ አልኮል በጣም አትራፊ ድርጅት ነው። እንዳው የአምናውን ሽያጭ እንኳን ብናየው በኢትዮጵያ በጀት እንግዲህ 2014 የሚባለውን እንኳን ብንወስድ አጠቃላይ ሽያጭ ማለት ነው ግሮስ ሬቬኒው ወደ 1.7 ቢሊዮን ብር ነው ገቢ ያስገኘ ነው። ከዛ ውስጥ ወደ 905 ሚሊዮን ብር የድርጅቱ ገቢ ነው። ተራፊ ወደ 800 ምናምን ሚሊዮን ብር በላይ ለመንግስት በኤክሳይዝ ታክስ በቫት የምንከፍለው ነው ማለት ነው እና ግሮስ ኮሌክሽናችን ወደ 1.7 ቢሊዮን ብር ነው።
ደረጀን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሳምንታዊው አፍሪካ ነክ ርዕሶች። አፍሪካ ነክ ርዕሶች ለምሽቱ፣ በቡርኪና ፋሶ ወታደራዊ መፈንቅለ መንግስት የተወገዱት የቡርኪና ፋሶ የቀድሞ ፕሬዚዳንት ፖል ሄንሪ ዳሚባ ለአዲሶቹ ባለሥልጣናት መልካም ስኬት መመኘታቸውን ያስታውሳል። ሁለት የሰራዊቱ አባላት የተገደሉበትንና 9 ሰዎች ቆስለውበታል ያሉትን ስልጣን ለመቆጣጠር የተፈጠረውን ግብግብም አውግዘዋል። ስልጣን በመልቀቅ ወደ ቶጎ ለመሄድ መስማማታቸው ተነግሯል። አዲሱ የቡርኪና ፋሶ መሪ ኢብራሂም ትራውሬ ከትናንት በስቲያ ሰኞ ጠዋት በሰጡት መግለጫ እንደ አውሮፓውያን አቆጣጠር በ2024 ምርጫ እንደሚካሄድ ተናግረዋል። በቡርኪና ፋሶ ዋና ከተማ ውስጥ ባለፈው እሁድ ከሰዓት በኋላና ምሽቱን በሙሉ ወደ ጎዳና የወጡ ከፍተኛ ቁጥር ያላቸው ተቃዋሚዎች የፈረንሳይ ኤምባሲን አጥቅተዋል። ጎማዎችን ያቃጠሉ ሲሆን የሩሲያ ባንዲራ ሲያውለበልቡም ታይተዋል። ወታደራዊ ጁንታ ባለፈው አርብ በአገሪቱ ስልጣን መቆጣጠሩን ቢያሳውቅም መላ አገሪቱ ሙሉ በሙሉ አልተቆጣጠረም ነው የተባለው። በከተማው ሁከት መንገሱም ተገልጧል። በዘጋቢያችን ሄንሪ ዊልከንስ ከስፍራው ያጠናቀረውን ዘገባ አሁንም ደረጀ ደስታ እንደሚከተለው ያቀርበዋል።
ዋጋዱጉ ከሚገኘው ፈረንሳይ ኤምባሲ አቅራቢያ ትናንት እሁድ የፍንዳታና የተኩስ ድምፅ ተሰምቷል። ተቃዋሚዎቹ ወደ ኤምባሲው አጥር ተቀጣጣይ ነገሮችና ድንጋይ መወርወር ከጀመሩበት ምሽት በፊት አንስቶ የአገሪቱን ዋና ከተማ ጎዳናዎች ሲያጥለቀልቁ ቆይተዋል። ምንጩ ካልታወቀ አካባቢ ተቃዋሚዎች ፈረንሳይ የአርቡን ወታደራዊ መፈንቅለ መንግስት እንድትቀለብስ ግፊት እንዲያደርጉ የሚያበረታቱ ጥሪዎች በማኅበራዊ ሚዲያዎች እየቀረቡ መሆኑ ተነግሯል። አዲሱ ወታደራዊ ቡድንና የፈረንሳይ ኤምባሲ ፈረንሳይ መፈንቅለ መንግስቱ ምንም ተሳትፎ የሌላት መሆኑን አስተባብለዋል። የፈረንሳይ ኃይሎች ከኤምባሲ ውስጥ በመሆን ከደጅ ወዳሉ ተቃዋሚዎች የአስለቃሽ ጋዝና የማስጠንቀቂያ ተኩሶችን በመጠቀም ምላሽ ሰጥተዋል። ቪኦኤ ከተቃዋሚዎቹ አንዱ የሆኑትን አሊ ናኔማን አነጋግሯል።
አውሮፓውያን የዘመን አቆጣጠር ከ1960ዎቹ አንስቶ ከተሳተፍንበትና በተግባርም የተደባለቀ ውጤት ካስገኘው የፈረንሳይ አጋርነት መውጣት አለብን። ላለፉት 7 ዓመታት ቀውስ ገጥሞናል። ከፈረንሳይ ጋር ያለን ትብብር ግን አጥጋቢ ውጤት አልሰጠንም። ሌላ ትብብር የሚያስፈልገን በዚህ ምክንያት ነው።
ከኤምባሲው 300 ሜትሮች ፈንጠር ብሎ ካለው የጠቅላይ ሚኒስትሩ ጽህፈት ቤት በተባበሩት መንግስታት የጦር ተሽከርካሪዎች በመሆን ሲወጡ የታዩት የግልበጣው ተሳታፊ አባላት የሩሲያን ባንዲራ ሲያውለበልቡ መታየታቸው ሩሲያ የአርቡን መፈንቅለ መንግስት ሳትደግፍ አይቀርም የሚል ጥርጣሬ ማህበራዊ ሚዲያ ላይ በብዙዎች ዘንድ እንዲነሳ አድርጓል።
We have seen widespread disinformation on social media and
በማህበራዊ ሚዲያ በስፋት የተሰራጩ አሳሳች መረጃዎችንና የሩሲያ ሲቪል ማህበረሰብ ድርጅቶች በተቃውሞው ሲሳተፉ በቅርቡ ቀናት ተመልክተናል። ምንም እንኳን ሁሉንም ነገር በሩሲያው አሳሳች መረጃ ላይ ማሳበብ ባንችልም ተቃውሞውን በማቀጣጠል ምን ያህል ነዳጅ ጨምሯል፣ ያሳደረው ተጽዕኖስ ምን ያህል ነው ብሎ ለማለት አሁን ጊዜው ገና ነው። ከትናንት አንስቶ ሰዎች በተለያዩ ምክንያቶች ቅሬታዎቻቸውን ይዘው ወደ ጎዳና ወጥተዋል። የተባባሰ በመጣው የጸጥታ ሁኔታ ደስተኛ ያለመሆናቸውን ተመልክተናል። በጥር ወር የከሸፈውን የመፈንቅለ መንግስት ሙከራ የመሩ ዙንግራና የግራ ዘመም ርዕዮተ ዓለም ደጋፊ የሆኑ ሳንካራውያን እንዲሁም የሩሲያ ደጋፊ የሆኑም አሉበት።
መሰረቱን በኔዘርላንድ ያደረገው የክሊንገንዴል ምርምር ተቋም ተንታኝ የሆኑት ኮንስታንቲን ጓቪ ሆን ተብሎ የተለቀቀው የሩሲያ የተሳሳተ መረጃ ቅዳሜና እሁድ ለተፈጠሩ ሁኔታዎች መንስኤ ሊሆኑ እንደሚችሉ ይናገራሉ። የቡርኪና ፋሶን ባንዲራ ለብሰው ከኤምባሲ ውጪ የነበሩ አንድ ሰው እንዲህ ብለዋል።
La Russie va venir nous sauver dans ce pétrin qu'on est là.
ሩሲያ መጣ ከዚህ ውጥንቅት ታድነናለች። ምክንያቱም ከሩሲያ ጋር የሰሩ አገሮች ሁሉ ተሳክቶላቸዋል። ይህ ሽብርተኞችን ለማሸነፍ ከተፈለገ ወደ ሩሲያ አቅጣጫ እንሂድ የሚያበረታታን ነው። ካለብን የደህንነት ችግር አንጻር ደሚባ ወደ ሩሲያ ይወስደናል ብለን አስበን ነበር።
ግን ስንጠብቅ የቆየነው በከንቱ ነበር።
በወታደራዊ ግልበጣ ወደ ስልጣን የመጡት መሪዋ ከ9 ወር ቆይታ በኋላ በሌላ ሁለተኛ መፈንቅለ መንግስት በተወገዱባት ቡርኪና ፋሶ ሰላም እንዲሰፍን ክሬምሊን ጠይቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሰጡት ጋዜጣዊ መግለጫ በቡርኪና ፋሶ ያለው ሁኔታ በተቻለ ፍጥነት ወደ መደበኛ ሁኔታው እንዲመለስ፣ በአገሪቱ ስርዓት ሙሉ ለሙሉ እንዲረጋገጥ፣ የህጋዊነት ማዕቀፍ በአስቸኳይ እንዲመለስ እንፈልጋለን ብለዋል። በቅርቡ የሩሲያው የቅጥር ወታደሮች ድርጅት ዋግነር ቡድን በጎረቤት አገር ማሊ ያለውን የጸጥታ ሁኔታ ላይ ስላመጣው ተጽዕኖ የተጠየቁት ጓቪ እንዲህ ይላሉ።
Wagner's involvement in Mali has made things worse on virtually
በማሊ የዋግነር ተሳትፎ በሁሉም መለኪያዎች ነገሮችን ይበልጥ እንዲከፉ ያደረገ ነው።
የአገሪቱ ሁለተኛ ከተማ በሆነችውና በዋና ከተማ ውስጥ ያሉ የፈረንሳይ ተቋማትና በፈረንሳይ መንግስት የሚመሩ የባህል ማዕከላት በተቃዋሚዎች ጥቃት ደርሶባቸዋል። ተቃዋሚዎች ፈረንሳይ ከስልጣን የተወገዱትን ፕሬዚደንት ፖል ሄንሪ ዳሚባን ከዋጋዱጉ ወጣ ብላ በሚገኝ ስፍራ አስጠግታለች የሚል የተሳሳተ ግምት አድሮባቸዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዳኢሽ በሚለው ስያሜው የሚታወቀው ሽብርተኛው ቡድን እስላማዊ መንግስት በኢራቅና በሶሪያ ለ3 አመታት ያካሄደው ትግል እንደ አውሮፓውያን አቆጣጠር በ2017 ከፍተኛ ሽንፈት ደርሶበት ቢጠናቀቅም ራሱን እንደገና አደራጅቶ ተጽዕኖውን ለማስፋት እየሞከረ ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። የተባበሩት መንግስታት ድርጅት በቅርቡ ያወጣው ሪፖርት ቡድኑ የደቀነው ስጋት በተለይ በአፍሪካ ከፍተኛ መሆኑን የጠቀሰው ርዕሰ አንቀጽ ለዚህ ደግሞ ምክንያቱ ዳኢሽ በመካከለኛው በደቡብና በምዕራብ ያህጉሩ ክፍል ራሱን ለማስፋፋት እየተንቀሳቀሰ በመሆኑ እንደሆነ ያመለክታል። አሸባሪው ቡድን በመላው አፍሪካ ክልላዊ መናኸሪያና አለመረጋጋት የሰፈነባቸው ቦታዎችን እየፈጠረ ነው። እስካሁን ወደ 20 የሚጠጉ የአፍሪካ ሀገራት እንዲህ አይነቱ እንቅስቃሴ ያጋጠማቸው ሲሆን ሌሎች ከ20 የሚበልጡ ደግሞ ሎጂስቲክ ገንዘብና ሌሎች ሀብቶችን ለማሰባሰቢያ መጠቀሚያ እየተደረጉ እንደሆነ የአፍሪካ ህብረት ኮሚሽን የጸረ ሽብር ፕሮግራም ኃላፊ የነበሩትና በአሁን ወቅት በደህንነት ጥናቶች ተቋም ከፍተኛ ተመራማሪ የሆኑት ማርቲን ኤዊ ይገልጻሉ። አፍሪካ የዳኢሽ እንቅስቃሴ ማዕከል መሆኗ ብቻ ሳይሆን የወደፊት የዳኢሽ ካሊፌት ልትሆን እንደምትችልም አስጠንቅቀዋል። አያይዞም ከዚህም በላይ ዳኢሽ ወይም እስላማዊ መንግስት በተለይ እንደ ዲሞክራቲክ ሪፐብሊክ ኮንጎ ባሉ የተትረፈረፈ የተፈጥሮ ሀብት ባሏቸው ሀገሮች ራሱን ማደራጀትና ሀብታቸውን ለእኩይ አድራጎቶቹ መጠቀሚያ ማድረግ እንደሚፈልግ ርዕሰ አንቀጹ አትቷል። የዩናይትድ ስቴትስ የልዩ ፖለቲካዊ ጉዳዮች ከፍተኛ አማካሪ የሆኑት አምባሳደር ጄፈሪ ደሎሬንቲስ ስለ ጉዳዩ ሲያስረዱ እስላማዊ መንግስትና ሌሎችም ተከታዮችን ለመሳብና ገቢ ለመሰብሰብ እንዲሁም የሽብር ጥቃቶችን ለማነሳሳትና ለማደራጀት የመልካም አስተዳደር እጦትን፣ ፖለቲካዊ ብጥብጥን፣ የማህበራዊና ኢኮኖሚያዊ እኩልነት መዛባትን፣ የህዝብ ቅሬታዎችን መጠቀሚያ ያደርጋሉ ማለታቸውን ርዕሰ አንቀጹ ጠቅሷል። አምባሳደሩ በዋና ጸሐፊው ግምገማ የተዘረዘረው በተለያዩ የአፍሪካ አካባቢዎች እየጨመረ ያለው የሽብርተኝነት ስጋት ያሳስበናል ያሉ ሲሆን የእስላማዊ መንግስትና የአልቃይዳ ተባባሪዎች በአፍሪካ ለረጅም ጊዜ ሲብላሉ የቆዩ ግጭቶችን ህገወጥ ድርጊታቸውን ለማጠናከር እየተጠቀሙበት ሲሆን ይህ የግድያ አቅማቸውን አጠናክሮላቸዋል ብለዋል። በተለይ በምዕራብ አፍሪካ የሚገኘው እስላማዊ መንግስት ከዋናው ቀጠና ውጪ የሚገኝ ትልቁና እጅግ ገዳይ የእስላማዊ መንግስት ተባባሪ በመሆኑ ልዩ ትኩረት ሊሰጠው እንደሚገባ አጽንኦት ሰጥተው ተናግረዋል። ዓለም አቀፉ ማህበረሰብ አሸባሪ ቡድኖችና ግብረአበሮቻቸው የሚተማመኑበት መሸሸጊያ እንዳያገኙ ትግሉን መቀጠሉ እጅግ ወሳኝ መሆኑን ማሳሰባቸውን ርዕሰ አንቀጹ አካቷል። አምባሳደር ዴሎረንቲስ አክለው ዩናይትድ ስቴትስ ለአፍሪካ አጋሮቻችን የእስላማዊ መንግስትና የአልቃይዳ ግብረአበሮችን እንቅስቃሴ ለማሰናከልና ለመበታተን የሚያስፈልጋቸውን ወሳኝ የጸረ ሽብር እርዳታ መስጠቷን ትቀጥላለች። ይህም ሽብርተኝነትን ለመከላከልና ለመዋጋት ብቃት ያለው የህግ ማስከበር እርምጃና ሰፊ የደህንነት አገልግሎት ምላሽ የሚያስፈልግ መሆኑን ያሰምርበታል ማለታቸውን የጠቆመው ርዕስ አንቀጽ የዋና ጸሐፊው ሪፖርት የእስላማዊ መንግስት ስጋት ያለበትን ደረጃ እንዲሁም ያንን ስጋት በይበልጥ በተባበረና ሚዛናዊ ጥረት መዋጋት አጉልቶ ያስታውሰናል ያሉትን ጠቅሶ የዛሬውን ርዕስ አንቀጽ ጽሑፉን አጠቃሏል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
እቺ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ለማክሰኞ ምሽት መስከረም 24 2015 ዓ.ም ያሰናዳውን እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ነገ ከምሽቱ 3 ሰዓት ላይ እንገናኝ። ሰላም ደህና